ከሰኞ ዕለት መደበኛ ፕሮግራማችን አሁን ይጀምራል። በዚህ ክፍል በእንግሊዝኛ መጥሪያ የተደረሰውን ኢህአፓና ስፖርት በእውነተኛ ታሪክ ላይ የተመሰረተ መጽሐፍ ትረካ
ክፍል 12 አሰምተን የጠቅላላ ፕሮግራማችን ፍጻሜ ይሆናል።
ከመጽሐፍ ዓለም ከመጽሐፍ ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጽሐፍትን የምንተርክበት ነው።
ኢህአፓና ስፖርት እውነተኛ ታሪክ በገነነ መኩሪያ አዲስ አበባ 2006 ዓመተ ምህረት
ክፍል 12
መሐመድ መኖር የሚፈልገው ድሬዳዋ ውስጥ ነው። በእግር ኳስ ለማደግ ደግሞ ወደ አዲስ አበባ መጓዝ ይፈልጋል። የአዲስ አበባ እንዲሄድ ድርጅቱ አልፈቀደለትም። ድሬዳዋ ውስጥ ደግሞ እድገት አልሰጡትም። ክረምት ገብቶ ውድድር ሲዘጋ የአመት ፈቃድ ወስዶ ተመልሶ ወደ ጅቡቲ ሊሄድ ፈለገ። ምክንያቱም የሚያገኘው ብር ብዙ ቀዳዳ ይሸፍንለታል፣ ደግሞም ገንዘቡ ጥሞታል። ነገር ግን ሶማሌ ውስጥ ክለቦች ይፈልጉት ስለነበር እንዲጫወትላቸው አግባቡት። ብዙ ገንዘብ እንደሚሰጡትም ቃል ገቡለት። ኢትዮጵያ ውስጥ ያለው ውድድር ሳይጀመር ቶሎ ገንዘብ ሰብስቶ ሊመጣ ወደ ሞቃዲሾ ሄደ። እዚያም ወገን ሲያዝ ለተባለ ቡድን መጫወት ጀመረ። በከተማው ውስጥ በጣም ታዋቂ ሆነ። የታንዛኒያ ክለብ ለአፍሪካ ሻምፒዮና ከወገል ጋር ለመጫወት ፕሮግራም ነበረው። የቡድኑ አምበል መሐመድ ዑስማን ነው። ጨዋታውን የሚመሩት ዳኞች ከኢትዮጵያ ነው የሄዱት። ዳኞች ከግጥሚያው በፊት የተጫዋቾችን ህጋዊነት ለማረጋገጥ ፓስፖርታቸውን የአፍሪካ እግር ኳስ ፌዴሬሽን ከላከው ታሴራ ጋር ያስተያያሉ። በየክፍሉ የተጋጣሚ ተጫዋቾችን ፓስፖርት አምበሎች ይመረምራሉ። የታንዛኒያ ክለብ ሲፈተሽ የሶማሌው አምበል አብሮ ከዳኞች ጋር ቼክ ያደርጋል። የታንዛኒያ መልበሻ ክፍል ዳኞቹና የወገል አምበል የነበረው አብረው መሄድ ጀመሩ። ዋናው ዳኛ ለረዳቱ የሶማሌ ተጫዋቾች አስቸጋሪዎች ናቸው አለው። እንዴት ያታልሉሃል? በደንብ መናበብ አለብን። ብንናበብም አስቸጋሪ ናቸው። የትኛውን እንቆጣጠር? በተለይ አምበሎቻቸው ጨርጫቆች ናቸው። አጠገባቸው የነበረው መሐመድ ጣልቃ ገባና በአማርኛ የሚጨቃጨቀው የሶማሌ አምበል ብቻ ነው አለ። ምናል የሶማሌ ተጫዋች እናንተ እንደምታስቡት አይደለም። አማርኛ የምትችል አልመሰለንም። እሞክራለሁ። የት ተማር? ሰንጋተራ። ሰንጋተራ የት? ንጉሴ ቤት። ታውቀዋለህ የንጉሴን ሆቴል? እንዲያውም አንድ ቀን ካንተ ጋር ምሳ አብረን በልተናል። አንተ? አዎ። አላምንህም። ባታምንም የሆነውን ነው የምነግርህ። ዳኛውና መሐመድ ተፋጠጡ። ከእንዲህ አይነት ሰው ጋር ሰንጋተራ ምሳ መብላቱ ምንም ትዝ ሊለው አልቻለም። አማርኛ መቻሉም አስገርሞታል። አይሰማም ብለው በማማታቸው ግን አሳፍሯቸዋል። ወደ የታንዛኒያ ክለብ መልበሻ ክፍል ሳይገቡ በር ላይ ሆነው መነጋገር ጀመሩ። መሐመድ ጸጉሩን ሙልጭ አድርጎ ስላስወገደ ማንነቱን ለማወቅ ያደናግራል። ዳኛው ማንነቱን አጥብቆ ሲጠይቀው ኒግ ነኝ ብሎ ሲነግራቸው ተገረሙ። የሚያደንቁትን ተጫዋች በማግኘታቸው ተደስተው ተቃቀፉ። ሰንጋተራ ንጉሴ ሆቴል አሁን የመድን ሕንፃ የተሰራበት፣ በወቅቱ የማይመጣ የስፖርት ሰው አልነበረም። ዳኛው ተጫዋቹና ተመልካቹ ከጠዋት ጀምሮ የሚተራመሰው እዚያ ሆቴል ነበር። ትኩስ የኳስ መረጃ ይገኛል። የስፖርት ወሬ የሚተነተነውና የሚሰለቀጠውም እዚያ ነበር። ከመለያየታቸው በፊት ዳኛው እዚህ እንዴት መጣህ? አለው። የዓመት ፈቃድ ወስጄ ነው። ትመለሳለህ? ትንሽ ሸቅዬ ወደ አገር ይገባለሁ። ቤተሰቦች መጥተዋል? እዚያው ናቸው። በጨዋታው መሐመድ በቀይ ወጣ። ዳኛውን ቢለምነውም ሊያዝንለት አልቻለም። ማታ እራት ተገባበዙና ተለያዩ። ከመሄዱ በፊት ግን ከዳኞቹ ላንዱ ለቤተሰብ የሚደርስ ወረቀትና ገንዘብ ሰጠው። ዳኛው ወረቀቱን ለሌላ ሰው ያደርሳል። ተቀባዩ ቤተሰቡን ስለሚያውቅ ወስዶ ይሰጣቸዋል። በምን እንደሆነ ባይታወቅም አዲስ አበባ ያለው መልእክተኛ ወደ ድሬዳዋ መስደድ ሲገባው ገንዘቡን ወስዶ ሌላ ደብዳቤ ጽፎ የሚቅ በማስመሰል ለደህንነት ክፍሉ ላከው። መሐመድ ለወገብ ሲጫወት በጣም ታዋቂ በመሆኑ ከብዙዎቹ ትላልቅ ሰዎች ጋር ተግባብቷል። አንዳንዶቹ ሹሞች ናቸው። በሶማሌ ውስጥ የሚገኙ ኢትዮጵያውያን ስደተኞች ወደ አውሮፓ እንዲሄዱ አድርጓል። አንድ ቀን ያረፈበት ሆቴል ምሳ እየበላ በነበረበት ወቅት ሰው እንደሚፈልገው ተነገረው። ወደ ውጭ ሲወጣ ልጁን አስታወሰው። ብርቱካን ሰፈር ውስጥ ያውቀዋል። አሮጌውን ጫማ ወደ አዲስ አበባ ከላኩት ልጆች አንዱ ነው። ስለዚያ ጫማ አንስተው ተነጋገሩ። አሮጌው ጫማ በጠፋ ጊዜ የሆቴሉ ሰራተኞች የቀለዱበትን ሁኔታ፣ እንዲሁም ኬላ ላይ ፈታሾቹ ሽታ አስደንግጧቸው የተናገሩትን ለልጁ አወራለትና በጫማው ተሳሳቁ። ውስጡ ስላለው ምስጢር ግን ልጁ ለመሐመድ አልነገረውም። ሞቃዲሾ እያሉ ልጁ ችግር ላይ ስለነበር ሆቴል ውስጥ አብሮ አቆየው። እዚያ ያሉት ባለስልጣኖች በችሎታው ስለሚወዱት ለነሱ ነግሮለት ወደ አውሮፓ እንዲልከው ነመነው። ይህን ሊያስጨርስ የሚችል ሰው ያለው ሌላ ከተማ በመሆኑ ልጁና መሐመድ ሰውየውን ለማግኘት ወደ ሀርጌሳ ሄዱ። ከጥቂት ጊዜ በኋላ ፕሮሰስ ጨርሶለት ወደ ጣሊያን ላከው። በሌላ ቀን አንድ ሰው ያረፈበት ሆቴል ስልክ ደውሎ ባህሩ ነኝ ብሎ ተዋወቀው። ተገናኝተው ብዙ አወሩ። በስልክ ሲያወሩ ድምፁ ከሆነ ሰው ጋር ተመሳስሎበታል፣ ግን ከማን ጋር እንደ ተመሳሰለበት ጠፋበት። መሐመድ ለተወሰነ ጊዜ ሶማሌ ውስጥ ሰንብቶ ወደ ድሬዳዋ ተመለሰ። የመስሪያ ቤቱ ኃላፊዎች ወደ ቡድኑ ሲቀላቀሉት ካሁን በኋላ የትም መሄድ እንደማይችል አሳሰቡት። መጠነኛ ደሞዝም ጨመሩለት። በዚያኑ ዓመት በ1979 ዓ.ም ተመረጠ። የኢትዮጵያ ሻምፒዮና አዲስ አበባ ላይ ተደረገ። ጨርቃጨርቅና ጊዮርጊስ ያደረጉት ጨዋታ ትልቅ ትንቅንቅ የታየበት ነበር። ጊዮርጊስ 3-1 ተሸነፈ። በ1969 ዓ.ም ተመረጠ የኢትዮጵያ ሻምፒዮና። ጨርቃጨርቅ በመሐመድ ዑስማን ወሳኝ ግብ ጊዮርጊስን ከዋንጫ ሽሚያ አስወጥተው ነበር። አሁን ግን ጊዮርጊስ ውጤቱን ተቀልብሶ ያለፈውን ብድር መመለስ ችሏል። ለጨርቃጨርቅ የማስተዛዘኛዋን አንድ ግብ ያስወጠረው መሐመድ ዑስማን ነበር። ይህች ግብ የሕይወቱን ምዕራፍ እንደምታመሰቃቅል እንዴት ማወቅ ይቻላል? የኢትዮጵያ ቴሌቪዥን የስፖርት ፕሮግራም ጊዮርጊስ ጨርቃጨርቅን 3-1 ማሸነፉን ዘገባ ሰራና የጨዋታውን ምስል አሳየ። ጋዜጠኛው ጨርቃጨርቅ ቢሸነፍም የማስተዛዘኛዋን ግብ ያስቆጠረው መሐመድ ዑስማን ያሳየው ብቃት አድናቆት ሊቸረው ይገባል ብሎ ሐተታውን አጠናቀቀ። ቤታቸው ቁጭ ብለው በቴሌቪዥን የስፖርት ዘገባውን ሲከታተሉ ከነበሩት ውስጥ አንድ ሰው አሁን ያዳመጠውን ስም በመስማቱ ተገረመ። ምስሉንም በቲቪ ስላየ የሚፈልገው ሰው እሱ መሆኑን አረጋገጠ። ስሙንም መዝግቦ ያዘው። የሚፈልገው ሰው ጋር ለመነጋገር ጉዞውን ቀጠለ። መሐመድ በውድድሩ ላይ አድናቆት ስላገኘ ለኢትዮጵያ ብሔራዊ ቡድን ተመረጠ። የስፖርት ቤተሰቡ መሐመድ ብሔራዊ ቡድን ውስጥ መካተቱን በጣም አስደስቷቸዋል። ደግሞም በጣም ይፈልጉታል። ከክረምት በኋላ ኢትዮጵያ የ1980 ዓመተ ምህረቱን የምስራቅ አፍሪካ ዋንጫ ታዘጋጃለች። መሐመድ እዚህ ቡድን ውስጥ ከገባ ውጤታማ ያደርገናል በሚል ተመልካቹ ተስፋ ሰነቀ። ከዚህ በፊት በብሔራዊ ቡድን ውስጥ ወሳኝ ግብ በማስቆጠር ብቃቱን አሳይቷል። አሁንም የትናንቱን ታሪክ እንደሚሰራ እርግጠኛ በመሆናቸው በቡድኑ ውስጥ መካተቱን ሁሉም ተስማምተውበታል። የምርጫው ደብዳቤም ደርሶታል። ውድድሩ አልቆ ወደ ድሬዳዋ ተመለሱ። የድሬዳዋ ጨርቃጨርቅ ተጫዋቾች አብዛኛዎቹ ቋሚ ሰራተኞች ናቸው። ትሬኒንግ የሚሰሩት ከሰዓት በኋላ ነው። ጠዋት የሥራ ገበታቸው ላይ ይገኛሉ። የልምምድ ሰዓት ደርሶ የሥራ ልብሳቸውን ያወልቁና የስፖርት ትጥቃቸውን አድርገው ከድርጅቱ ጀርባ በሚገኘው ሜዳ ሄደው ይሰራሉ። ልምምድ ሜዳ ለመሄድ የተሻለ የሚሆነው በጓሮ በኩል ባለው መውጫ ነው። መሐመድ ዑስማን ሰዓቱ ሲደርስ የሥራ ልብሱን አውልቆ የስፖርት ትጥቁን ለበሰ። በሰፊው የጨርቃጨርቅ ፋብሪካ ግቢ ውስጥ ከአንዱ ቢሮ ወደ ሌላ እየገባ ጓደኞቹን ሰላም ይላል። የሰሞኑም የከተማው ውስጥ ወሬ እያወራ ይቆያል። መሐመድ ዑስማን ሰዓቱ ሲደርስ የሥራ ልብሱን አውልቆ የስፖርት ትጥቁን ለበሰ። በሰፊው የጨርቃጨርቅ ፋብሪካ ግቢ ውስጥ ከአንዱ ቢሮ ወደ ሌላ እየገባ ጓደኞቹን ሰላም ይላል። የሰሞኑንም የከተማ ውስጥ ወሬ እያወራ ይቆያል። ወደ ሜዳ ከመሄዱ በፊት እንዲህ ማድረጉ የተለመደ ተግባሩ ነው። ዛሬም የልምምድ ሰዓት እስኪደርስ ወደ አንዱ ቢሮ አመራ። የግቢውን ዋና መንገድ ተሻገረ። መንገዱን እያቋረጠ ሳለ ላንድ ሮቨር መኪና በአንደኛው ጥግ ላይ ቆማ ተመለከተ። ያያት በጨረፍታ ነበር። የውስጥ ስሜቱ ግን ላንድ ሮቨሯ በደንብ እንዲመለከት ስለገፋፋው በሙሉ አይኑ ተመለከታል። ሰዎች በውስጡ ተቀምጠዋል፣ ግን ከመኪናው አልወረዱም። ባለጉዳይ ቢሆኑ አንዳቸው ወርደው የሚፈልጉት ቦታ ይገቡ ነበር ብሎ አሰበ። ግን ስለዚህ ጉዳይ ምን አስጨነቀኝ ብሎ በስፖርተኛ አካሄድ ነጠር ነጠር እያለ ተራመደ። ወደሚፈልገው ቦታ ከመድረሱ በፊት ዞር ሲል ከላንድ ሮቨሯ ጋር ፊት ለፊት ተያዩ። ላንድ ሮቨር ደግሞ ለሱ ደስ አይለውም፣ እንዲያውም ጥሩ ስሜት አይሰጠውም። በ1969 እና 70 ዓመተ ምህረት ከተማው በፖለቲካ ሲታመስ ፋብሪካ ግቢ ውስጥ ላንድ ሮቨር መኪና ከተፍቲልና ያባና ሰርጎ ገቦች ናቸው በሚል ወታደሮች አንዳንድ ሰዎችን አፍሰው ይወስዱ ነበር። አንድ ጊዜ እሱም በተወሰኑ ሰራተኞች ጋር ታፍሶ ሄደ። ሆኖም ስፖርተኛ ነው፣ በስህተት ነው የተያዘው በሚል ለቀውታል። ከተማ ውስጥም ቢሆን ላንድ ሮቨር ከሌላ አቅጣጫ እየበረረ መጥቶ ድንገት ፍሬን በመያዝ ከመሃል ወታደሮች ዱብ ዱብ ይላሉ። እዚህ አካባቢ በር ሰብረውም ቢሆን ተፈላጊውን ሰው በመያዝ ላንድ ሮቨር ላይ ጭነው እየቀጠቀጡ ይወስዳሉ። መሐመድ ላንድ ሮቨር ሲያይ እነዚህ ነገሮች ትል ይሉታል። እዚህ ግቢ ዛሬ ቆመችው ላንድ ሮቨር ሰላማዊ መሆን አለባት። ማመድ ከጓደኞቹ ጋር ተጫውቶ ወሬውን ጨረሰ። ግን አንድ ነገር ይቀረዋል፣ የገንዘብ ጉዳይ። በየወሩ 20 የሚሆኑ ሰራተኞች ገንዘብ ያስቀምጡና እጣ እየጣሉ የደረሰው ይወስዳል። ከቢሮው ሊወጣ ሲል ገንዘብ ሰብሳቢው እንኳን ደስ አለህ አለው። ለምኑ? ብሔራዊ ቡድን በመመረጥ። አመሰግናለሁ። እንዳለፈው ጊዜ ታኮራናለህ? በሚገባ። መሐመድ እዚህ ቢሮ በመጣ ቁጥር ግድግዳ ላይ የተሰቀለውን ፎቶ መመልከት ደስ ይለዋል። በ1975 ዓ.ም የኢትዮጵያ ሻምፒዮና ሲሆኑ አዲስ አበባ ስታዲየም የተነሱት ነው። በፎቶው ላይ እሱ ቆሟል። አጠገቡ የነበሩትን እያየ ፈገግ አለ። ወቅቱንም አስታወሰ። ግንባሩን ዳሰሰ። ይህን ጠባሳ አይረሳውም። አስራት አዱኛ በክርን ብሎ ግንባሩን ቀዶት ደሙን እያዘራ ተጫወተ። እንዲህ አይነት መስዋዕትነት ተከፍሎ ነበር ዋንጫውን ያነሱት። ይህ ፎቶ በትዝታ ብዙ ነገር ይመሰክራል። ጥቂት ደቂቃ ቢሆንም የሚበቃውን ያህል አየና ወሬውን ጨርሶ ሊወጣ ሲል ገንዘብ ሰብሳቢው ሳልነግርህ አለው። ምን? እጣው ላንተ ደርሷል። እውነት? አዎ። የዚህኛውን እጣ ገንዘብ ግን አልከፈልክም። ላምጣ? የቀረኸው አንተ ነህ። ክፈልና ውሰድ። ስንት ነው የሚደርሰኝ? ተቆራርጦ 190። አሁን ትሰጠኛለህ? ያንተን ክፈልና ትፈርማለህ። ደግሞም ከቢሮ ልወጣ ስለሆነ ቶሎ አምጣ። መሐመድ የልምምድ ሰዓት ከማለፉ በፊት ገንዘቡን ለማምጣት ወደ ክፍሉ እየተጣደፈ ሄደ። ከሳጥኑ ውስጥ ያወጣና ሰጥቶ ሙሉን ተቀብሎ ያስቀምጣል። ገንዘቡን ለምን መዋል እንዳለበት በሐሳቡ እየቀመረ ተጓዘ። ብዙ ቀዳዳዎች አሉበት። በዚህ ገንዘብ እነዚያን መሸፈን አለበት። ወደ ክፍሉ ለማምራት መንገዱን እያቋረጠ ሳለ ላንድ ሮቨር ውስጥ የነበረው ሰው ጠራው። ሰውነቱ ገዘፍ ይላል። ሰውየው ጨበጠውና አቀፈው። የሞቀ ሰላምታ ሰጠውና ወሬ ጀመሩ። እንዴት ነው ኳስ? አለው። ጥሩ ነው። አድናቂህ ነኝ። በጣም አመሰግናለሁ። ጊዮርጊስ ላይ ያገባኸው ግብ አሪፍ ነው። አይተኸዋል? አዎ፣ እዚያ ነበር። ምን ዋጋ አለው? ተሸነፍን እንጂ። ላንተ ግን ጥሩ ነው። እንዴ? ለብሔራዊ ቡድንም ተመርጠሃል? አዎ፣ ደብዳቤ ደርሶኛል። እኛም ለሱ ነው የመጣ ነው። ለምኑ? በአስቸኳይ ይፈልጉሃል። ማን? ፌዴሬሽኑ። ለምን? እሱን እዚያ ይነግረዋል። ከእኛ ጋር ትሄዳለህ። አሁን ነው? አሁን ቲኬትም ይዘናል። አውሮፕላኑ በሰላሳ ደቂቃ ውስጥ ይነሳል። ፍጠን ግባ። ሁለቱ እያወሩ ሳለ ሌላ ሰው ከመኪና ወረደ። ሰዎቹ እያዋሩት መኪና ውስጥ አስገቡት። እነዚህን ግለሰቦች ስፖርቱ አካባቢ አያውቃቸውም። የሆነ ነገር ደስ አላለውም። በ1969 ዓ.ም ቢሆን በጥርጣሬም ወጣቱ ለሚታሰር ሰዎች መጥተው በላንድ ሮቨር ቢወስዱት ችግር የለውም። ምክንያቱም ወቅቱ የፈጠረው ነገር ነው። አሁን ግን እንደ በፊቱ ቀውጢ ጊዜ አይደለም። እናም የሰዎቹ አቀራረብ አላስደሰተውም። ከዚህ በፊት ለብሔራዊ ቡድን ሲመረጥ ለመስሪያ ቤቱ ነው ስልክ የሚደወለው። ከአንድም ሁለቴ ለእርሱም ሆነ ለሌሎች የብሔራዊ ቡድን ተመራጭ ጓደኞቹ አስቸኳይ ጥሪ ሲደረግለት በድርጅቱ ቢሮ ነው። አሁን ግን ለመሐመድ ጥሪ የተደረገለት በላንድ ሮቨሯ በኩል ነው። መኪናዋ መንቀሳቀስ እንደጀመረች መሐመድ አንድ ጊዜ ታቆሙልኝ አላቸው። ምን ፈለግ? ቁልፍ አልሰጠሁም። የምን ቁልፍ? የቢሮ። ችግር የለውም። ካልሰጠኋቸው መስሪያ ቤቱ ይቀጣኛል። እኛ እንሰጥልሃለን። እሺ፣ ልብሴ ልቀይር? ምን ያደርግልሃል? እንዲህ ሆኜ በአውሮፕላን እንዴት እሄዳለሁ? የስፖርት ትጥቅ ነው ያደረግከው። የምትሄደውም ለልምምድ ስለሆነ ችግር የለውም። አውርዱኝና ልቀየር። አጠገቡ ያለው ሰው አንቲ ግዜ በክር ፊቱ ላይ መጣውና አርፈ ተቀመጥ አለ። አፍንጫውን ስለጎዳው ደም በደም ሆነ። ላንድ ሮቨሯ በሱ ላይ ችግር ልትፈጥር እንደመጣች አወቀ። በጠራራ ፀሐይ የቡድኑ ወሳኝ ተጫዋች ታፍኖ ሲወሰድ ማንም ሰራተኛ ልብ አላለም። ሰዎች እንዲደርሱለት ቢንፈራገትም አጋዥ አላገኘም። በሩ ላይ ሲደርስ ዘበኞቹ እንዲያስቡት ቢጮሁም ድምፁ ከላንድ ሮቨሩ ወጥቶ ሊያስተጋባለት አልቻለም። ይባስ ብሎ አጠገቡ ያለው ሰው አንገቱን ቆልምሞ ወደ ወለሉ ላይ ጥሎት በእግሩ አንገቱንና አፉን ረግጦ በመያዝ ድምፁንም እዚሁ አስቀረው። የፋብሪካው ሰራተኛ በራሱ ጉዳይ በመጠመዱ ላንድ ሮቨሯ ውስጥ እየተካሄደ ያለውን የጠለፋ ድራማ ልብ ሊለው አልቻለም። መሐመድ የሚያስጥለው ሲያጣ ተስፋ ቆርጦ ለአፋኞቹ እጁ ሰጥቶ በሰላም መጓዝ ጀመረ። ምን አጥፍቶ እንደሚወስዱት ቢመራመርም በሐሳቡ ምንም ምን ይመጣለት አልቻለም። ሁለት ጊዜ ቀመሰው የክርን ቡጢና እርድጫ ቢያደናግጠው ጥቂት ቆይቶ ለመረጋጋት ሞከረና ምንድነው ጥፋቴ ብሎ ቢጠይቅም መልስ የሚሰጠው አልነበረም። መጀመሪያ የወሰዱት የማያውቀው ስፍራ ነበር። ከባድ ወንጀለኞች የታሰሩበት ቦታ ነው። የገባበት ክፍል በጣም ጠባብ ነው። 20 የሚሆን ሰው አለ። ክፍሉ ለመተኛት ቀርቶ ለመቀመጥ እንኳን የማይቻልበት ነው። ሌሊቱን ሙሉ እስረኞቹ ቆመው ያድራሉ። እግሬ መቆማጠቶት መንቀጥቀጥ ጀመረ። በነጋታው ወደ ውጭ ሲወጡ መጀመሪያ ስራቸው መሬት ላይ መተኛት ነው። በዚህ መንገድ እግራቸውን አፍታተው ለምሽቱ ቆሞ ማደር ይዘጋጃሉ። ሶስተኛው ቀን መሐመድ ከዚህ ቦታ ወጣና መኪናዋ ወደ ሐረር ይዛው ሄደች። ሐረር ማዕከላዊ እዝ የሚባል እስር ቤት ወስደው ዋናው መግረፊያ ክፍል አስገቡትና ምርመራቸውን ጀመሩ። ብርቱካን ሰፈር ከነበሩት ወጣቶች አንደኛው ሲገደል፣ ሌሎቹ በድንበር አቋርጠው ከሀገር ወጥተዋል። ሌላው ወጣት 8 ዓመት ያህል ቆይቶ እጁን ሰጥቶ ከመንግስት ጋር አብሮ መስራት ጀመረ። አንደኛው ልጅ ደግሞ ሶማሌ ውስጥ አግኝቶ ወደ ጣሊያን ልኮታል። ይህ ልጅ ከ10 ዓመት በፊት ወደ አዲስ አበባ ሲልከው ጫማ ውስጥ ያለው ነገር ምን እንደነበር አልነገረውም። መሐመድም ቢሆን ጫማው ሚስጥር አለው ብሎ ስላልገመተ ከረጅም ዓመት በኋላም አልጠየቀም። አሁን እስር ቤት ገብቶ የሚገረፈው ጫማው ውስጥ በነበረው መረጃ ነበር። መርማሪው እውነቱን በዱላ እያውጣጣው ነው። መሐመድ ነገሩን እንዲህ ያስታውሳል። አንድ ቀን እጄና እግሬን አስረው ሊገርፉ አዘጋጁኝ። ሰዎችን እንዳላይ አይኔን በጨርቅ አስረውኛል። በኔ ላይ የሚመሰክረው ሰው ክፍል ውስጥ ገብቶ ጥያቄ ያቀርብልኝ ጀመር። ይህ ሰው ሶማሌ ውስጥ እንደነበር በሚያቀርበው ማስረጃ ያስታውቃል። ከዚያ ከነማን ጋር እንደምውል፣ የት እንደማደር፣ በጥቅሉ በሞቃዲሾ ቆይታዬ የነበረውን ሁኔታ እያነሳ ያወራል። ሰውየው ታጀሳ ሄደህ ነበር አለኝ። አዎ። ከማን ጋር? ስሙን ነገረው። እሱ ያፋ ነበር አይደል? አላውቅም። ልጁ ሐረር እነማንን እንደገደለ ታውቃለህ? አልሰማሁም። እንዴት አታውቅም? መሳሪያ ከአዲስ አበባ ሐረር የምታቀባብለው አንተ አልነበርክ? ይሄ ፍጹም ውሸት ነው። በወረቀት መልእክት አዲስ አበባ ወስደህ የለ? አዎ፣ ግን ለዘመድ የሚሰጥ ሰላምታ ነው። ሌላ ስቃ ትዝ አይለኝም። አስታውስ። በውስጥ አስታውስ ነበር፣ ግን እኔ እንጃ። አሁን የሚጠይቀኝ ሰው ለብርቱካን ሰፈር ልጆች በደንብ የሚያውቅ ነው። ማን ይሆን ይህን መረጃ የነገረው? ሌላ ቃል የሚለው እርግጠኛ ነኝ ስለ ጫማው ነው። ይሄ መዘዘኛ ጫማ ችግር ይዞብኝ እንዳይመጣ ፈራው። ምናልባት ላያውቅ ስለሚችል መካድ አለብኝ ብዬ ተሟገር። ጥያቄው እንደገና ቀጠለ። ጫማ
ይዘህ ሄደህ ነበር? የምን ጫማ? አሮጌ ጫማ። የኳስ ነው? አይደለም፣ እነሱ የላኩ። አዎ፣ እዛ ላይ ጫማው የሚጠገን ነው። ጫማውን ለማን ነው የሰጠኸው? ልጁን አላየሁትም። መጥቶ ከእንግዳ መቀበያ ክፍል ነው የወሰደው። ውስጡ ያለውን ዕቃ ታውቃለህ አይደል? አላውቅም። በጫማው ሶል ውስጥ መልእክት ተጽፎ ተቀምጧል። አላየሁትም። ጫማውን መልሰህ አምጥተሃል?
አዎ።
ጫማውን ይዘህ ስትመለስ የመሳሪያ ቅብብል የት እንደሚካሄድ፣ እነማ እንደሚገደሉ አስወስነህ መልእክቱን አመጣህ አይደል?
ኧረ እኔ ምንም አላውቅም።
ጫማውን መልሰህ አምጥተሃል? አምጥቻለሁ፣ ግን አንተ የምትለውን አላደረግኩ። ከገዳዩ ባልደረባህ ጋር በቅርቡ ሶማሌ ውስጥ ነበርክ አይደል?
ትዝ አይለኝም።
እንደውም ለሌላ ምሽን ወደ ጣሊያን ላከው።
አላስታውስም።
አሁን የሚጠይቀኝ ሰው በደንብ መረጃ ስላለው አላፈናፍስም ብሎኛል። ስለ ጫማው እንዴት አወቀ? ውስጡ ያለው መረጃ እውነት የመሳሪያ ቅብብልና ስለሚገደሉ ሰዎች ስም ያለበት ነው? ይህን ማመን በጣም ይከብዳል። ልጆቹ ሲጠቀሙብኝ ነበር ማለት ነው? አዲስ አበባ ጫማ ጠጋኝ ነኝ ብሎ የተቀበለኝ ልጅ መጥፋቱን ስነግረው የተንገበገበው ለዚህ ነው? ያን ጊዜ ጫማው ፍተሻ ላይ ብያዝና እንደተባለው ውስጡ አለው የተባለው ዕቃ እኔ እጅ ቢገኝ እዛው ነበር የሚረሽኑኝ። ዛሬም ግርፋቱ አልቀረብኝም። በጫማው ውስጥ ካለው ወረቀት እንዲገደሉ ከተዘረዘሩት ውስጥ አንዱ የእኔ ዘመድ መሆኑን ልጁ ስማቸውን ሲጠራ ሰማው። ማመን ነው ያቃተኝ። ዘመዴን ላስገድል መልእክት ሳስተላልፍ ነበር። በጣም ያሳሰበኝ ይህ ወረቀት ከየት ተገኘ? ጥያቄና መልሱ ቀጠለ። ልጁ ለ15 ደቂቃ ያህል ጠየቀኝ። የሚያረካ መልስ ስላላገኙ ነገሩ በጣም አናደዳቸው። ግርፊያውን ሊቀጥሉ ገልበጥ ሲያደርጉኝ አይኔ የታሰረበት ጨርቅ በግማሹ ተፈታ። በዚህ ጊዜ የሚጠይቀኝን ሰው ቶሎ አየሁት። በፍጹም እሱ ይሆናል ብዬ አላመንኩም። ይህማ ሁሉን ነገር ያውቃል፣ ግን እኔ ምንም ውስጥ እንደሌለሁበት እያወቀ መሳሪያ አቀባብለሃል፣ መረጃ አመላልሰሃል ሲለኝ አስገረመኝ። ልጁ ብርቱካን ሰፈር ውስጥ ከነበሩት ወጣቶች አንዱ ነው። እንዲያውም ብርቱካን ብሎ ለሰፈሩ የኮርስ ስም የሰጠው ይሄ ልጅ ነበር። በዚያን ጊዜ የሚያስተባብረው ውይይት ሲካሄድ የሚመራው እርሱ እንደነበር አንድ ቀን ከእነርሱ ጋር ባደርኩ ጊዜ አይቻለሁ። ጫማውን የተቀበልኩ ቀን አብሮ ነበር። መልሼ ከአዲስ አበባ ሳመጣ የሰጠውን ለሱ ነው። ነገሩ አሁን ገባኝ። ወረቀቱ ጫማ ውስጥ ነበር። ጉዳያቸውን ከፈጸሙ በኋላ እሱ ጋር አስቀምጦት እንደነበር ተረዳው። አዲስ አበባ ያለውን ልጅ በመልክ አያውቁትም። ምናልባት እኔ ካየሁት በሚል ያኔ ጠይቀውኝ ነግሬያቸዋለሁ፣ ግን አላመኑኝም። አሁን እዚህ በምገረፍበት ጊዜ ማንነቱን እንድጠቁማቸው ነው። አዲስ አበባ የነበረው ልጅ ሶማሌ ውስጥ ገብቶ የመንግስት ተቃዋሚ ሆኖ ብዙ ተግባር ይፈጽማል ተብሎ ስለታመነ መልኩንና ስሙን እንዲሁም አድራሻውን እንድነግራቸው ነበር። እኔ ግን ልጁን አላውቀውም። ነገር ግን አንድ ሰው ትዝ አለኝ። ይህ ሰው ሞቃዲሾ እያለው ተግባብተናል። በእኔ ወጪ ስልክ ልደውል እያለ ይገለገል ነበር። በድምፁ ነው ያወቅኩት። ጎርነን ያለ ነው። ይህ ድምፅ ያኔ አዲስ አበባ ጫማውን ለመውሰድ ሆቴል የደወለ ጊዜ ሰምቼዋለሁ። እሱ ከሆነ በእርግጥም ሞቃዲሾ ውስጥ በእኔ ስም የሆነ ነገር ሰርቷል ማለት ነው። ቢሆንም ይህንን ነገር ምን ብዬ ነግራቸዋለሁ? የጠቆመብኝ ልጅ ሞቃዲሾ ያገኘሁት ጊዜ ችግር ላይ ነኝ ብሎኝ ረድቼዋለሁ። እሱ ግን ፈላይነቱን ደብቆ ሲያታልለኝ ነበር። ወደ ጣሊያን የሄደው ልጅ በጣም ጓደኛው ነበር። ሁለቱም ሶማሌ ውስጥ ነበሩ፣ ግን አይገናኙም። በኋላ እንደተመው ይሄ ልጅ ለመንግስት እጅ ሰጥቶ ፈለገ መሆን ሶማሊው ሲንከፋከፋል። ጎልማባቲ በቴሌቪዥን ሲነገር ከሞቃዲሾ መመለሴን አወቀና ስሜን መዝግቦ ያስያዘኝ እሱ እንደሆነ መጨረሻ ደረስኩበት። ሐረር እስር ቤት ሲገቡኝ የተናገሩት ያፋ የሶማሊን ጦርነት ደግፎ መንግስት ሊጥል ሞክሯል፣ አንተ ደግሞ ከሶማሊ ጎሳ የተገኘ ስለሆን ለድርጅቱ መሳሪያ አቀባብል ነበር። ከሞቃዲሾ ወደ ጣሊያን የላካቸው የኢሃፓ አባላት የነበሩ ናቸው በሚል አሰቃዩኝ ይላል። ሞቃዲሾ ውስጥ ደርግን የሚቃወም ግብረ ኃይል ነበር። ድርጅቱ ብዙ ደጋፊ አግኝቶ ለደርግ ስጋ ሆኗል። አብዛኛዎቹ አባላት ቀደም ሲል ኢሃፓ የነበሩና አገር ቤት ለግድያ ሲፈለጉ አምልጠው ወደ ሶማሌ ገብተው ድርጅቱን የተቀላቀሉ ናቸው። መርማሪዎቹ ስለዚህኛው ድርጅት በደንብ ማወቅ ይፈልጋሉ። መሐመድ ስለዚህ ድርጅት ታውቃለህ በሚል ሌላ ምዕራፍ ከፈቱበት። ደራሲው ድርጅቱን የሚመራው ማን ነው? አለው። የቱን? ኢዲኤንን። የኢዲኤን ድርጅት? እኔ አላውቅም። የሚያስተባብረው ማን ነው? እሱንም አላውቅም። ድሬዳዋ ውስጥ ያሉትስ ወኪሎች? አላውቅም። እውነቱን እስከምታወጣ ትገረፋለህ። ድሬዳዋና ሐረር አካባቢ አንዳንድ የመንግስት ሰዎች ተገለዋል። ግድያውን የፈጸመውና ያስተባበረው ይሄ ድርጅት ነው ብለው ያምናሉ። የድርጅቱ ተልእኮ የምታስፈጽመውና መረጃ የምታቀባበለው አንተ ነህ ብለው መረጃ እንዲሰጣቸው እያውጣጡት ነው። እንደገና ሌላ ዙር ጥብጠባ ተጀመረ። መሐመድ ነገሮችን እንዲህ ያስታውሳል። ሞቃዲሾ ውስጥ ኢዲኤን በመባል የሚታወቅ ደርግን የሚቃወም ድርጅት ነበር። ጽሕፈት ቤት ከፍተው ይንቀሳቀሳሉ። ከነሱ ጋር ትሰራለህ በሚል ነው የሚደበድቡኝ። ድርጅቱ በሞቃዲሾ ሲንቀሳቀስ የደርግ የደህንነት ሰዎች እዚያ ይሰልሉ ነበር። ከኔ ጋር ሆቴል የነበረውን ልጅ ተቃዋሚዎች ጽሕፈት ቤት አካባቢ አይተውታል። እሱን ወደ ጣሊያን የላኩት ደግሞ እኔ ነኝ። የጠቆመብኝ ልጅ ምንም ውስጥ እንደሌለሁበት ቢያውቅም በመንግስት ሰዎች ተቀባይነት ለማግኘት እኔን አሳልፎ እንደሰጠኝ ተረዳው። ስቃዬ ሲበዛብኝ ለገራፊዎቹ ያላችሁት በሙሉ ትክክል ነው ብዬ አመንኩኝ። ነገር ግን ያመንኩበትን ሁኔታ ስላልተቀበሉ መግረፋቸውን አልሰሙም ይላል። መሐመድ ዱላው ሲበዛበት ከዚህ ችግር ውስጥ እንዲያወጡት ሰዎችን ማሰብ ጀመረ። አንዱን ከሌላው ጋር እየመዘነ ከመንግስት ባለስልጣናት ጋር ቀረቤታ ይኖራቸዋል ብሎ የሚገምታቸውን ሁሉ በጭንቅላቱ ሲያፈላልግ ድንገት አንድ ሰው ትዝ አለው። እኚህ ሰው በእርግጠኝነት ከዱላው ይገላግሉታል፣ ደግሞም በነጻም ያስፈቱታል። ሰውየው የአገሪቱ መሪ ኮሎኔል መንግስቱ ኃይለማርያም ናቸው። እሳቸው መሐመድን ያውቁታል። በደብዳቤው ላይ ማንነቱን ሲገልጽላቸው በደንብ ነው የሚያስታውሱት። መሐመድ የእኛ ጀግና ነው ብለው እንደተናገሩ በአንድ ወቅት ባለስልጣኖች ነግረውታል። ጥፋት ቢኖርበት እንኳ ለአገር በሰራው ውለታ ምህረት እንደሚያደርጉለት ገምቷል። መሐመድ ደብዳቤውን ሊጽፍ ሲል ኮሎኔል መንግስቱ የጨበጡት ቀን የተናገሩትን አስታወሰ። ወረቀትና እስክሪፕቶውን አገናኝቶ ቃላቶቹን ከማስፈሩ በፊት ወደ ኋላ ሄዶ ኮሎኔል መንግስቱ ጋር የተገናኘበትን አጋጣሚና በዚያን ቀን የተፈጠረውን ሁኔታ አስታወሰ። ነቢል ተወለደ መስከረም 24 ቀን 1974 ዓ.ም የሚዘነጋ ዕለት አይደለም። ለ13ኛው አፍሪካ ዋንጫ ለማለፍ የኢትዮጵያ ቡድን ከጊኒ ጋር ወሳኝ ጨዋታ አዲስ አበባ ላይ ነበረው። የመጀመሪያው ግጥሚያ ኮናክሪ ላይ 2-2 ተለያይተዋል። በመልሱ ጨዋታ ቡድናችን ከማሸነፍ ባሻገር 0-0 ወይም 1-1 ከወጣ ያልፋል። የጊኒ ቡድን እንደ ተጀመረ አግብቶ 1-0 መምራት ጀመረ። ሰዓቱ እየገፋ ቢሄድም ቡድናችን ጎል ማስቆጠር አልቻለም። ህዝቡ ጭንቀት ላይ ነው ያለው። ወሳኝ የሚባሉት ተጫዋቾቻችን ተሰልፈዋል። ነገር ግን ኳስ መረብ የሚያገናኝ ሰው አልተገኘም። ከዚህ ግጥሚያ 6 አመት በፊት አዲስ አበባ ላይ በተደረገው 10ኛው አፍሪካ ዋንጫ የኢትዮጵያ ቡድን ከመደቡ ያላለፈው በጊኒ 2-1 ተሸንፎ ነው። ያን ጊዜ ቡድናችን ተበልጦ ነበር። አሁን እዚህ ያለው ተመልካች ያለፈውን ጨዋታ እያስታወሰ ጠንካራው ጊኒ ላይ ጎል እንዴት እንደሚገኝ ማሰላሰሉን ተያይዞታል። ሆኖም ነገሩ የተራራ ያህል ከብዶታል። የአገሪቱ መሪ ኮሎኔል መንግስቱ ኃይለማርያም ሙሉ ነጭ ልብስ ለብሰው ይህን ጨዋታ በክብር እንግድነት ቁጭ ብለው ይመለከታሉ። ጎል በመጥፋቱ እርሳቸውን ጨምሮ በስታዲየም የታደመውና በሬዲዮና በቴሌቪዥን የሚከታተለው ተመልካች ስጋት ውስጥ ወደቀ። እረፍት ወስደው ተመለሱ። አሁንም ምንም ግብ የለም። ሰዓቱ እየገፋ ሲሄድ ጊኒ የባሰ መከላከሉን አጠናከረና የብረት አጥር ሰርቶ የኢትዮጵያን ቡድን አደጋ ላይ ጣለው። ሜዳ ውስጥ ያሉት ተጫዋቾች በፍራቻ እግራቸው ተሳስፎ ለተጋጣሚ ቡድን ፓስ እየሰጡ ብዙ ነገር እያበላሹ ነው። በዚያ ላይ ድካም እየታየባቸው የማለፍ እድላቸውን ውስብስብ ሁኔታ ውስጥ ከተቱት። ተስፋ የቆረጠው ተመልካች ፈጥ ብሎ በድንጋጤ ጥፍሩን እየበላ ሜዳው ላይ አይኑን አፍጧል። አንድ ግብ ከተገኘ ቡድናችን ለ13ኛው አፍሪካ ዋንጫ የሚያሳትፈውን ቲኬት ይቆርጣል። ግን ማን ያግባ? ሰዓቱ እየገሰገሰ ሄዶ 80ኛው ደቂቃ ላይ ደርሷል። ሁሉም ሰው ተስፋ ቆረጠ። መሐመድ ዑስማን ሚግ የዚያን ጊዜ ውጥረትን እንዲህ ያስታውሳል። ቡድናችን ከጊኒ ሲመለስ 7 ወሳኝ ተጫዋቾች ጠፍተው ስለነበር የነሱን ቦታ ለመተካት ከተመረጡት ተጫዋቾች አንዱ ነበር። ለሁለት ወር ምስራቅ ጀርመን ሄደን ተለማመድን። ወደ አዲስ አበባ የተመለስነው ለጨዋታው 1 ሳምንት ሲቀረን ነበር። በልምምድ ግጥሚያዎች ላይ ቋሚ ተሰላፊ ነበር። በጊኒም ግጥሚያ ቀን እንደምገባ እርግጠኛ ነኝ። ተወጣጥ አስተላለፉ ሲነገር ተጠባባቂ ሆንኩኝ። በኔ ቦታ የገባው ካሳሁን ተካ ነበር። አሰልጣኛችን መንግስቱ ወርቁ እንደነገረን ልምድ ያላቸው ተጫዋቾች መሰለፍ አለባቸው ስላለ ነው ቤንች የሆንኩት። ቡድናችን ያረፈው ጊዮን ሆቴል ነበር። ተወጣጥ ስልክ ተደወለልኝ። ባለቤቴ ናት። የደረሰች ነፍሰ ጡር ነበረች። በስልክ መሐመድ አለችኝ። አቤት፣ እንዴት ነሽ? ደህና ነኝ። እንዴት በጠዋት ደወልሽ? ተገላገልኩ እኮ። እንኳን ደስ ያለ። እንኳን አብሮ ደስ አለን። ወንድ ነው ሴት? ወንድ ነው። ስሙንም ነቢል ብየዋለሁ። በጣም አሪፍ ነው። እድለኛ ልጅ ነው። ታያለህ፣ አንተም ዛሬ ጎል ታገባለህ። እንዳፍሽ ያርግልኝ። ባለቤቴ ምጥ በጣም ያስቸግራት ስለነበረ በሰላም መገላገሏ ደስ አለኝ። እንደምትሰለፍ ሰሞኑን ነግሬያት ስለነበር ነው ጎል ታገባለህ ያለችኝ። እሷ ከመደወሏ በፊት ጥቂት ደቂቃ ቀደም ብሎ ተጠባባቂ መሆኔ ተነግሮኛል። ልጅ በማግኘቴ ደስ ቢለኝም ቤንች በመሆኔ ደስታዬ የተሟላ አልነበረም። ቢሆንም ስሜቴ ውስጥ ጎል የማግባት ፍላጎት አለ። እኔም ራሴ ትላንት ትሬኒንግ ላይ ነገ ጎል የማገባው እኔ ነኝ ብዬ ስናገር አሰልጣኞቹም ሆነ ተጫዋቾቹ ሰምተውኛል። እንዲያውም አንዱ ተጫዋች አንተ የድሬዳዋ አራዳ እንድትሰለፍ ብለህ ነው ጎል አገባለሁ የምትለው ብሎኝ ነበር። ከኤርሚያስ ወንድሙ ጋር አንድ ክፍል ነው የምናድረው። እሱም ተጠባባቂ ነው። ምሳ ከበላን በኋላ 6 ሰዓት ላይ ሁላችንም እረፍት ማድረግ ስለነበረብን እንድንተኛ ተነግሮን ነበር። እኔ ግን አልተኛውም። ክፍሉ ውስጥ እንጎራደዳለሁ። ኤርሚያስ ጋደም ብሏል። በተኛበት አንድ ነገር ልንገርህ አልኩት። ምን? የሆነ ነገር ታይቶኛል። ምንድን ነው የታየህ? ዛሬ ጎል አገባለሁ። እንኳን ልታገባ ተቀይረህም አትገባም።
እንወራረድ ባልተሰለፍክበት ጨዋታ መወራረድ ምን ያስፈልጋል? የማወራው ጮክ ብዬ ስለነበር ድምፄ ኮሪደሩ ላይ ይሰማ ነበር። ምክትል አሰልጣኙ ኃይሌ ተስፋ ጋብር ተጫዋቾች መተኛታቸውን ለማረጋገጥ በየክፍሉ ቼክ ያደርጋል። እኛ ክፍል ሲገባ ቆሜ ዲስኩርስ አደርግ አገኘኝ። አንተ ለምንድን ነው የምትረብሸው? ድምፅህ ከፍ ብሎ ይሰማል። ሌሎችን እንዳይተኙ እያደረክ ነው ብሎ ሲቆጣኝ ኤርሚያስ ጣልቃ ገብቶ እኔንም እኮ አስቸገረኝ። ተጠባባቂ መሆኑን እያወቀ ጎል አገባለሁ በማለት እየለፈለፈ ሊያስተኛኝ አልቻለም በማለት ተናገረ። ኃይሌ ከሄደ በኋላ ኤርሚያስ በወሬ አባብሎ አስተኛኝ። እኔ በነጥብ ጨዋታ ለዋናው ብሔራዊ ቡድን ተሰልፌ አላውቅም። ዛሬ ከገባው የመጀመሪያዬ ነው የሚሆነው። ግን በራስ መተማመኔ ብዙ የጨዋታ ልምድ እንዳለው ሰው ነበር። ከግጥሚያው አንድ ቀን በፊት የመንግስት ባለስልጣኖች ሆቴል ድረስ መጥተው ነበር። ከኮሎኔል መንግስቱ መልእክት አለ ብለው ሰበሰቡን። ይህን ጨዋታ ካሸነፋችሁ ሕይወታችሁን የሚቀይር ሽልማት እንደሚሰጣችሁ ቃል ተገብቷል ብለው ነገሩን። በይፋ ባይገልጹልንም መኪና ወይም ቤት እንደሆነ እዚያ ከመጡት ባለስልጣናት በግል ሲያወሩ ሰምተናል። ሁላችንም በተገባው ቃል ደስ ብሎናል። የጨዋታው ቀን ስታዲየሙ ጠጠር መጣያ አልነበረም። ሜዳ ላይ ተሰልፈን የክብር እንግዳው ተዋወቁን። ጓድ መንግስቱ እየጨበጡ እኛ ጋር ሲደርሱ ጓዶች ድል የኛ ነው እናሸልፋለን አሉ። እኔም እየጨበጥኳቸው በሞራል እናሸልፋለን አልኳቸው። ጨብጠውን ትሪቡኑ ሄደው ከተቀመጡ በኋላ በድምፅ ማጉያ አብዮታዊ መፈክር ይዥጎደጎድ ጀመር። እዛው በተደረደርንበት ግራጃችንን ቀስረን መፈክሩን ማስተጋባት ጀመር። ብዙ ነገር የወቅቱን ፖለቲካዊ ቋንቋ የተንተራሰ ቢሆንም ከመፈክሮቹ ውስጥ እናሸንፋለን የሚለው ጎልቶ የወጣ ነበር። በእርግጥም መርታት አለብን። ካሸነፍን በኋላ የገቡልንን ቃል ይጠብቃሉ። እኔ ደሞዜ 90 ብር ነው። ለብሔራዊ ቡድን ተመርጠን ሆቴል ስንቀመጥ አበላችን 60 ሳንቲም ብቻ ነበር። ለ60 ሳንቲም አበል መኪና ወይም ቤት ቃል ሲገባ በጣም ያስደስታል። ቃል የተገባውን ለማግኘት ግን ጎል መቆጠር አለበት። ሜዳ የገባው ቡድናችን ግን ማስቆጠር አልቻለም። ጭራሽ ተጫዋቾቹ እየተጎዱ ነው። ጥበበ ታደገ እያነከሰ ወጣ። ክብሮም ተወልደ መድህን ጉልበቱን ተመትቶ መጫወት እንዳቃተው ያስታውቃል። ቡድናችን ጎል ለማግባት ምንም ተስፋ አልነበረውም። ቤንች ላይ ከተቀመጥኩበት ብድግ እያልኩኝ ለአሰልጣኛችን መታየት ጀመርኩ። ምናልባት ታስታወሰኝ ብዬ ነው። እሱ በሐሳብና በጭንቀት ጭልጥ ብሎ ሂዷል። አንዳንዴ ኳስ ሲበላሽ ጫማዬን በንዴት ወደፊት እወረውርና ያንን ለማምጣት በማስመሰል እዚያ ጋር ሄጄ ለጥቂት ሰከንድ ቆማለሁ። ምክንያቱም ለአሰልጣኙ በደንብ እንድታየውና ትዝ እንድለው ነው። ግን ምንም የለም። ከኛ የኋላ ያሉ አንዳንድ ተመልካቾች ይግባ እያሉ ሲናገሩ ሰምቻለሁ። ምን አለ መንግስቱ ቢሰማ ብዬ አሰብ። ሰዓቱ እየገፋ ሲሄድ በጣም ተቁነጠነጥኩ። በድሬዳዋ ደግሞ ባለቤቴ ሊጠይቋት ለመጡ ሰዎች ባሌ ዛሬ ጎል ያገባል እያለች ስታወራ ውላለች። እኔ ግን እንኳን ላገባ ሜዳም ላይ አልታየውም። አንተ አሰልጣኝ መሐመድን አስገባ እያለች ትናገር ነበር። አሁንም ብድግ ብዬ ለአሰልጣኛችን ብታየውም ዝም ሲለኝ ወንበሩ ላይ ተዝናንቼ ተቀመጥኩ። ኤርሚያስ አጠገቤ ስለነበር እናንተ የድሬዳዋ ልጆች ምንም ሐሳብ የለባችሁም እንዴ አለኝ። ቤንች ላይ ያለው በሙሉ በሐሳብ ተጨንቆ አንተ እንዴት ትዝናናለህ በሚል ነው። ክብሮም ተጎድቶ እያነከሰ መጫወት ወደማይችልበት ደረጃ ላይ ደረሰ። አሰልጣኛችን ዞር ብሎ ተነስ ቀይር ሲል ሰማሁ። በስም አልጠራም። አንድ ሰው ሲወጣ በሱ ቦታ ማን እንደሚገባ ሁላችንም እናውቃለን። ምክንያቱም
ትሬኒንግ በምንሰራበት ቦታ ነው የምንሰለፈው። በክብሮም ቦታ ኃይሉ ጎሹ ነው የሚጫወተው። ኃይሉ እኔ አጠገብ ላይ ተቀመጠው። መንግስቱ ሲናገር ኃይሉ አልተነሳም። አሰልጣኛችን እንደገና አንተን እኮ ነው የምልህ አትሰማም እንዴ ብሎ ሲናገር ጣልቃ ገባውና እኔን ነው ስለው በደንብ መልስ ባይሰጠኝም ኃይሉ ሊነሳ ሲል እኔ ቀድሜው ተስፈንጥሬ የተነሳውና ማሟሟል ጀመርኩ። ሪው የመጣው ለኔ ካልሆነ ተመልሼ መቀመጥ ነው ብዬ በድፍረት የተነሳሁት። ቶሎ ተቀይሬ ገባው። የጊኒው 11 ቁጥር በቀይ ወጥቶ ነበር። በዚህ የተነሳ በቀኝ ተመላላሽ የሚጫወተው ሙሉ ዓለም እጅጉ ንጻ ሆኖ ክሮስ ያደርጋል። ግን እነዚያን ኳሶች የሚጠቀምባቸው አልነበረም። በግንባር መምጨት ታይሚንግ ጥሩ ስለነበርኩ በእነዚህ ኳሶች መጠቀም እንደምችል ስላሰበ መንግስቱ ግባ እንዳለኝ ገመትኩ። እንደገባው ፋውል ሰርቼ ቢጫየሁ እንደገና ሌላ ፋውል ደገምኩ። ግብጻዊ ዳኛ ቀይም ተሰይ ሲል ጉልበቱን ይዤ ለመንኩትና ምህረት አደረገልኝ። ጨዋታው ሊያልቅ ጥቂት ደቂቃ ሲቀር ሙሉ ዓለም ክሮስ አደረገ። ኳሷ ከኛ አጥቂና ከጊኒ ተከላካዮች አምልጣ ከፍ ብላ የመጣች ነበረች። ታይሚንግን አስተካክዬ ከበረኛው ጀርባ ባለው ክፍት ቦታ በግንባሬ ቀብረሬ መታዋል። ያለምንም ከልካይ ወደ መረቡ ስትሄድ አየኋት። ግን መጨረሻዋን ለማየት ጊዜው ረዘመብኝ። አይኔን እንዳፈጠጥኩ ስከተላት መረቡ ላይ ሄዳ አረፈች። ጎሉ እንደገባ ወዴት እንደሚሄድ ግራ ገባኝ። አጤ ላይ ያለው ነቢል የሚለው ቃላት ብቻ ነበር። ነቢል የአዲሱ ልጄ ስም ነው። ባለቤቴ ልክ ነበረች። የጥበቃ ወታደሮች በደስታ ብዛት ወደ ሜዳ ዘለው በመግባት ይጨፍሩ ጀመር። የማለቂያው ፊሽካ እንደተነፋ ወደ ትሪቡን ሄጄ ድል የኛ ነው ብዬ ግራጄን ቀስሬ ደስታዬን ገለጹ። ሊቀመንበሩና አብረዋቸው የነበሩት ባለስልጣኖች ያውልህ ላንተ በሚያስመስል አይነት በከፍተኛ ሁኔታና በሞቀ ስሜት ግራ እጃቸውን ከፍ አድርገው በመቀሰር ደስታቸውን ይገልጹ ጀመር። እነዚህ ነገሮች በሕይወቴ በጣም አስደሳች ትዕይንቶች ነበሩ። ከአስራሌ ስነቃ የእስር ቤቱን ግድግዳ ተደግፌ ቁጭ ብያለሁ። ሐረር ማዕከላዊ እስር ቤት ድብደባና ግርፋት ደርሶብኝ እስክሪፕቶና ወረቀት ይዤ ወደ ኋላ መለስ ብዬ የመስከረም 24ቱን የድል ቀን እያሰብኩ ደብዳቤውን መጻፍ ጀመር። ለጓድ መንግስቱ ኃይለማርያም፣ እኔ መሐመድ ዑስማን እባላለሁ። በቅጽል ስሜ ሚግ እያሉ ይጠሩኛል። የኢትዮጵያ ብሔራዊ ቡድን ተጫዋች ነኝ። እሱም እንደሚያስታውሱት በቦታው እንደነበሩ በጊኒ ላይ በዚያች አስጨናቂ ሰዓት ጎል በማግባት ለአፍሪካ ዋንጫ እንዲያልፍ ያደረግኩት እኔ ነበርኩ። ያን ጊዜ ከጨዋታው በፊት ሲተዋወቁን ድል የኛ ነው ሲሉ፣ እኔም የእርሶን ቃል በተግባር ተርጉሜ ድል የኛ እንዲሆን አድርጌያለሁ። እኔ ሁሌም ለአገሬ ታማኝ ነኝ። አሁን ግን ምንም በማላውቀው ነገር ሐረር እስር ቤት እየተገረፍኩ ነው። ጥፋት እንኳ ቢኖርብኝ በጊኒ ጨዋታ ለአገሬ የሠራሁትን ውለታ አስታውሰው ከዚህ እንዲያወጡኝ እለምኖታለሁ ብዬ ጻፍ። ደብዳቤው ተጻፈ። አሁን ታዲያ እንዴት ነው የምልከው ብዬ አሰብኩ። ትዝ ሲለኝ አንድ የፖሊስ ባልደረባ አስታወስኩ። ፖሊሱ እዚያ ነው የሚሰራው፣ በጣም እንግባባለን፣ የኛ ቡድን ደጋፊ ነው። በ1975 የኢትዮጵያ ሻምፒዮና ስንሆን ሰዓት ሸልሞኛል፣ የኔም አድናቂ ነው። የጠቆመብህ የሚያውቅህ ልጅ ነው። በቴሌቪዥን ስምህን ከሰማ በኋላ ጠቅላላ ታሪክህን ነግሮ ያስያዘህ እሱ ነው ብሎ የምርመራውን አጠቃላይ ይዘት የነገረኝም እሱ ነው። ደብዳቤውን ከጻፍኩ በኋላ ለጓድ መንግስቱ በፖስታ ቤት ወይም በሰው እንዲያደርስልኝ ነገርኩት። በነገሩ ከተስማማ በኋላ እዚህ ሐረር ውስጥ የመንግስቱ የቅርብ ጓደኞች ስላሉ በእነሱ በኩል ለመላክ እንደሚቻል ነገረኝና ሰጠሁት። ደብዳቤው ከተላከ በኋላ ምንም መልስ ሳላገኝ 8 ወር ቆየው። ፖሊሱ የኮሎኔል መንግስቱን ጓደኞች ጠይቆ መልእክቱን እንዳደረሱ ነግሮኛል። ግን ምንም ፍንጭ እንኳ የለውም። በሌላ ጊዜ ለክፍለ ሀገሩ አስተዳዳሪ ለጓድ ካሳይ አራጋው ደብዳቤ ጻፉ። መልስ ሳጣ የማውቃቸውን ሰዎች እሳቸው ጋር ሄደው እንዲለምኑልኝ ላኳቸው።
አጥጋቢ መልስ አላገኘሁም። በመጨረሻም የመስሪያ ቤታችን ስራ አስኪያጅ ሄደው አነጋገሩልኝ።
ወድካታይ ባገር ቀልድ የለም ብለው ተናገሩ። ሰዎችንም አስፈራሯቸው። ምላሹን እንደሰማ እንደማልፈታ ወኩና መጪውን ጊዜ መጠበቅ ጀመሩ።
አንድ ቀን ትንሹ ልጄ ነቢል ሰዎች ይዘውት ሊጠይቀኝ መጣ። ያጠራቀመውን 3 ብር ሰጠኝና ወደ ቤት እንሂድ አለኝ። እንደማይቻል ስነግረው አለቀሰ። ነቢል ገና 6 ዓመቱ ነው፣ ምንም አያውቅም። እንዴት ብዬ ልንገረው? አባቴን ካልሰጣችሁኝ አልሄድም ብሎ ፖሊሶቹን አስቸገረ። እንዳውም እዚሁ ካንተ ጋር ኖራለሁ አለ። በኋላ አባብለው ወሰዱ ይላል መሐመድ። በእስር ቆይታ በተለያየ ጊዜ ምርመራዎች ተካሂደውበታል። አንድ ቀን የሆነ ሰው ከሞቃዲሾ መጣ። ከመርማሪው ጋር መሐመድን አነጋገሩት። ሰውየው ሐሰንን ታውቀዋለህ አለው። ሐሰን የቱ? ሐሰን አብሽሮ። አውቀዋለሁ፣ እሱ እኮ በከተማው ታዋቂ ነው፣ ደግሞም በሽተኛ ነው። ወንድምየው አንተ ጋር ነበር? እኔ ያረፍኩበት ሆቴል ደንበኛቸው ስለነበር እንገናኛለን። እቃ ሰጥቷል አይደል? የምን እቃ? ገንዘብና መሳሪያ? ሐሰት ነው። 1,000,000 ወስደሃል። ለምን ጉዳይ? ጦር ለማዘጋጀት። ምን ለማድረግ? ኢትዮጵያን ልትወጋ።
ሰውየው በመሐመድ ላይ መረጃ አለኝ ብሎ ነው የመጣው። በወቅቱ ጥቆማ ላደረገ ግለሰብ የገንዘብ ድጎማ ይሰጣል። መረጃ ብሎ የሰጣቸው ከሰዎች ጋር የተነሳውን ፎቶ ነበር። በከተማው ታዋቂ ስፖርተኛ ስለነበር ከብዙ ሰዎች ጋር ፎቶ ተነስቻለሁ። ጠቋሚም በፎቶ ላይ ነበረበት። ሰውየው ከወጣ በኋላ ግርፊያው ተጀመረ።
ብሩን የት ያደረከው? እኔ ምንም አልተቀበልኩም። አርጌሳ ሄደ ነበር?
አዎ።
አርጌሳ ነው ብሩን ያስቀመጥከው?
አልወሰድኩም አልኩህ።
ሰውየው መስክሮብሃል። ውሸቱን ነው።
እንዴት ውሸታም ትለዋለህ? የተሳሳተ መረጃ ነው የሰጣችሁ።
የት ባንክ ነው ያስቀመጥከው?
ባንክ ገንዘብ የለኝም።
3 ቀን በተከታታይ ግርፊያው ቀጠለ። ሰውነቱ በየቦታው ቁስል ሰርቷል። መሐመድም አቅቶታል። የውስጥ እግሩ ተተልትሎ መርገጥ አይችልም። ወደ ፈለገበት ቦታ የሚንቀሳቀሰው በመቀመጫው እየተንፏቀቀ ነበር። መንቀሳቀሻ እንዳያገኝ ይመስላል ስትራቴጂ ቦታ ተመታ። መቀመጫዬን ደጋግሞ ስለገረፉኝ ተላላጠና በንፉቅቅም መሄድ አቃተኝ። በ5ኛው ቀን ለግርፊያ መጡ። በመጀመሪያው ዱላ መሐመድ ባይኑ ምልክት ሰጣቸውና ግርፊያው ቆሞ ቃለ ምልልሱ ቀጠለ።
ገንዘቡ የት ነው?
ዘመዴ ቤት ነው።
ምኑ ጋ?
ቦታውን ነገራቸው።
ስንት ነው?
1,000,000።
ሌላ
መሳሪያ?
ምን አይነት?
ክላሽና ሽጉጥ ነው።
ምን ያህል ነው?
ቁጥሩን አላውቀውም። መርማሪዎቹ ፊታቸው ፈካ። የግርፊያው ውጤት የተሳካ ነው ብለው አመኑ። መሐመድን በመኪና ጭነው ገንዘብና መሳሪያውን እንዲያመጡ ወደ ድሬዳዋ አቀኑ። ወደ ቤት ሄደው የተባለው ቦታ ተቆፈረ። ምንም የለም። እንደገና አስታወስኳልና ሌላ ቦታ ተቆፈረ። እዚያም የለም። 4 ያህል ቦታ አስቆፈራቸው። ሆኖም 1 ብር እንኳ አላገኙም። ስለተናደዱ መኪና ውስጥ ወሰዱት። አፍ ውስጥ ፒንሳ አስገቡና ጥርሱን ይዘው ማወዛወዝ ጀመሩ። በዚህ መሃል የሆነ ስም ተጣራ።
ማን አልክ?
ምን?
አሁን ስም ጠርተሃል።
ተሳስቼ ነው።
ምንድን ነው እሱ?
ጓደኛዬ ነው።
እሱ ጋር ነው የቀበርከው?
እኔ ምንም ገንዘብ አልተቀበልኩም።
አምናሃል።
ሲጨንቀኝ ነው።
የበለጠ ስናስጨንቅህ ታመጣታለህ።
ወደ እስር ቤት ሲመለስ አንድ ሰው ጠራውና ሰዎቹ ስላመንክላቸው አዲስ አበባ ለሚገኙ ላለቆቻቸው ሪፖርት አድርገው ገንዘቡንና መሳሪያውን ሊያመጡ ነው ወደ ቤት የሄዱት። በነገሩ በጣም ስለተናደዱ ገንዘቡ የት እንዳለ ነግረህ ብትገላገል ይሻላል፣ አለበለዚያ መጥፎ ነገር ይገጥማል ብሎ ነገረው። መሐመድ ግን ምንም ምላሽ አልነበረው። እርሱ ሲወዘወዝ ስሙን የጠራው ጓደኛው ተይዞ ተገረፈ። ከሁለት ቀን በኋላ ልጁ ተፈታ። መሐመድ ግርፊያ ሲበዛበት እየደነዘዘ ሄደ። በተገረፈ ጊዜ እዚህ ቦታ ነው የቀበርኩት እያለ ሲነግራቸው፣ አንደኛው መርማሪ ይሄ ሰው እዚህ ቀብር ያለው እዚያ ድብቅ ያለው እያለ ድሬዳዋ ከተማን በሙሉ ሊያስቆፍረን ነው እንዴ እስከ ማለት ደርሶ ነበር። ቅጽል ስሙንም ሚሊዮን ብለው ጠሩት። ገንዘቡን ጉዳይ እስረኛው ሰማ፣ በቁጥሩም ተገረመ። አንዳንድ እስረኞች እየመጡ ገንዘብ አበድረኝ። ለምን? መኪና ልገዛ። ገንዘብ ስጠኝ። ለምን? ሆቴል ልከፍ። ገንዘብ አበድረኝ። ለምን? ሱቅ ልከፍ። ገንዘብ አበድረኝ። ለምን? ታክሲ መግዣ። እስኪሰለቸው እየመጡ ስለ ገንዘቡ ይጠይቁታል። እዚያ የተግባባው አንድ ልጅ ነበር። በቁም ነገር ፈልግሃለሁ ብሎ ጥድ ይዞት ሄዶ ያዋራው ጀመር። መሐመድ ሞኛትሁን አለ። እንዴት? አንድ ታሪክ ልንገርህ። ምን? አንድ ሀብታም ታስሮ ነበር። የት? እዚህ። እና? በግርፊያ ሞተ። ታዲያ ከኔ ጋር ምን ያገናኘዋል? ሰዎቹ መግረፍ የሚያቆሙት እስረኛው ሲሞት ነው። አልገባኝም። በግርፊያ ከመሞት በፊት ገንዘቡን እንጠቀምበት። የለም አልኩህ። ሁላችንም በተጠረጠርንበት ነገር እንክዳለን። ያንተም አይገርምም። እኔ ግን እውነቴን ነው። ገንዘቡን የተወሰነ ለዘቦች ትሰጣለህ፣ እኔ አንተን ይዤ በድንበር አስወጣሃለሁ። ዝምታ። ማምለጥ አትፈልግም? እፈልጋለሁ። ገንዘቡ የት ነው? ገንዘብ ከጓደኞቼ ተበድሬ እሰጥሃለሁ። የጓደኞችህን ሳይሆን የደበቅከውን ነው የሚያስፈልገን። እንደሱ አይነት ገንዘብ አልተቀበልኩም። በነገሩ ስላልተስማማ ሄደ። የተለያዩ ሰዎች እየመጡ ከገንዘቡ ጋር በተያያዘ ፕላን ያወጡ ጀመር። አንዳንዶቹ ሰላዮች እንደሆኑ አውቃለሁ፣ የሚልኳቸው መርማሪዎቹ ናቸው። መሐመድ ይናገራል። ቁስሌ እየደረቀ ሲሄድ የማምለጥ ፕላን አዘጋጀው። ዘቦች በሚቀያየሩበት ሰዓት በግንቡ ላይ ዘልዬ ማምለጥ ነው። አንድ ፖሊስ ስለሚያውቀኝ በጣም ስላዘነልኝ ተባብሮኝ ነበር። በሱና በሌላ ዘብ መሃል በሚገኘው ስፍራ ነው ማመልጠው። ግንቡ ረጅም ስለነበር ሳልደርስ ወደቅሁ። ሰዎቹ ይህን ሁሉ አልሰሙም ነበር። እንደምንም ብዬ ተነሳውና ዘለልኩ። ነገር ግን ብዙም ሳልርቅ ከአጥሩ ውጭ የሚጠብቀኝ ሰው መሳሪያውን ደግኖ ተቀበለኝ። ሳየው በጣም የደነገጥኩት እንዴት አገኘኝ? የመጥፋቱን ፕላን ያወጣልኝ ከኔ ጋር የሚያድር ልጅ ነው። በጣም ነበር የሚያድርልኝ። እንድጠፋም የገፋፋኝ እሱ ነበር። አንድ ፖሊስ ሊረዳኝ እንደፈለገ ምስጢር ብዬ ነግሬው ነበር። ፖሊሱ በኔ ጉዳይ ሲያዝ ልጁ እንደነገራቸው አወቅ። የተያዝኩ ቀን አዲስ ግርፊያ ተጀመረ ይላል።
ጠቅላላ ፕሮግራማችን በዚሁ ይጠናቀቃል። ይህንን ፕሮግራም ነገ ጠዋት ከአንድ እስከ ሶስት እንዲሁም ከሰዓት በኋላ ከሰባት እስከ ዘጠኝ ሰዓት በድጋሚ እናሰማለን። ደህና ሹ